ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አረጋው ጋር ለሚቀጥሉት 30 ደቂቃዎች አብረናችሁ እንዘልቃለን።
አዎ፣ ሰላም፣ እንደምናመሻችሁ። በዛሬ ጋቢና በአዳማ ከተማ ከሶማሌ ክልል ተፈናቅለው በመጡ ሰዎችና በከተማዋ ነዋሪዎች መካከል በተፈጠረ ግጭት የአንድ ሰው ሕይወት ሲያልፍ ወደ 30 የሚሆኑ መቁሰላቸውን የከተማዋ የጸጥታ ኃላፊዎች አስታውቀዋል።
ምክንያቱ በዚህ በካባ ነው። እሺ። ካባው የኛ ነው።
ማንም
ሳፋሪዎች።
እሺ።
ነዋሪዎች ደግሞ ተደራጅ የሚሰራሉ። እዚህ ሀገር ተወላጅ ልጅ ማለት ነው። የኛ ነው።
ትግራይ ክልል ውስጥ መሆኒ ከተማ ላይ አንድ ድልድይ ስር ተቀጣጣይ ፈንጂ እንደተገኘ የራያና ሀዘቦ የህዝብ ግንኙነት ኃላፊ ተናግረዋል።
ቀኑን ሙሉ በሌሊት ደብቀው በሌሊት ወደ መቀሌ ለመግባት የታቀደው ፈንጂ ነው ቁጥጥር ስር ላይ የዋለው።
በኦሮሚያ ክልል ምስራቅ ሐረርጌ ዞን መዩ ሙሉቄ ወረዳ በታጠቁ ኃይሎች ባለፈው እሁድ በሰላማዊ ዜጎች ላይ በፈጸሙት ጥቃት 41 ሰዎች ሲገደሉ ሌሎች 20 ሰዎች መቁሰላቸውን የምስራቅ ሐረርጌ ዞን የኮሚኒኬሽንስ ጉዳዮች ጽህፈት ቤት ገልጿል። ዝርዝሩን ይዘናል።
በሌላ ዜና ደግሞ በሪዮ ኦሊምፒክ የማራቶን ውድድር የብር ሜዳሊያ ተሸላሚና ኢትዮጵያን የሰብአዊ መብት ጥሰቶች ለዓለም ሁለት እጆቹን ፊት ለፊቱ ላይ በማድረግ በምልክት ያሳየው አትሌት ፈይሳ ሌሊሳ ወደ ሀገሩ በሚቀጥሉት ጥቂት ሳምንታት ውስጥ ቤተሰቡን ይዞ እንደሚሄድ ተናግሯል።
ጥሪውን ተቀብያለሁ። እነሱ ባልነገሩኝ ግን እኔ ደስ ብሎኛል። እኔ መጀመሪያም ወደ ሀገሬ መመለስ ፍላጎት ስለነበረኝ እኔ መለሳለሁ። ቅርብ ጊዜ ሳምንት ወይኖ ለስ ሳምንት በልበላ ውስጥ ረስናለሁ።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በአቶ ቶሌራ አዳባ የሚመራ የኦሮሞ ነጻነት ግንባር ልዑካን ቡድን ዛሬ አዲስ አበባ ገብቷል። አቶ ቶሌራ ማዕከላዊ ኮሚቴ አባልና የግንባሩ ቃል አቀባይ ናቸው ይላል የፋና ብሮድካስት ኮርፖሬሽን ዘገባ። ልዑካኑ ኢትዮጵያ የገቡት ባለፈው ሳምንት ማክሰኞ ዕለት በኢትዮጵያ መንግስትና በኦሮሞ ነጻነት ግንባር መካከል በተደረገ ስምምነት ነው።
ትግራይ ክልል ውስጥ መሆኒ ከተማ ላይ አንድ ድልድይ ስር ተቀጣጣይ ፈንጂ እንደተገኘ የራያና ሀዘቦ የህዝብ ግንኙነት ኃላፊ ተናግረዋል። አቶ ሀየሎም ረዳይ እንደገለጹት ፈንጂው የተገኘው በወጣቶች ትብብር ነው። የትግራዩ ዘጋቢያችን ሙሉ ዘገባውን ይዟል። ለዘገባው ተመልሰን እንመጣለን።
በኦሮሚያ ክልል ምስራቅ ሐረርጌ ዞን መዩ ሙሉቄ ወረዳ የታጠቁ ኃይሎች ባለፈው እሁድ በሰላማዊ ዜጎች ላይ በፈጸሙት ጥቃት 41 ሰዎች ሲገደሉ ሌሎች 20 ቆስለዋል ሲሉ የምስራቅ ሐረርጌ ዞን ኮሚኒኬሽን ጽህፈት ቤት ገልጿል። የዞኑ ኮሚኒኬሽን ጽህፈት ቤት ኃላፊ ምስኪ መሐመድ ጥቃቱን የፈጸሙት የሶማሌ ክልል ልዩ ኃይሎች ናቸው ሲሉ ለቢቢሲ ጠቁመዋል።
በሌላ ዜና 141 ፍልሰተኞችን ያሳፈረ የአውሮፓ የመድህን መርከብ ለአራት ቀናት ያህል የሚያርፍበት አስተማማኝ ቦታ መፈለጉን ቀጥሏል። ጣሊያንና ማልታ አላስገባም እንዳሉት ዘ አኳሪየስ የተባለው ድንበር አልባ ሐኪሞችና ኤስኦኤስ ሜዲትራኒያን የሚያንቀሳቅሱት መርከብ አስታውቋል። ሁለቱም መንግስታት መርከቦች ለደህንነታቸው ሲሉ በቀረበው ቦታ እንዲያርፉ የሚፈቅደውን ዓለም አቀፍ የባህር መስመር ሕግ ጥሰዋል ይላሉ። አብዛኛዎቹ በመርከቡ የተሳፈሩት ፍልሰተኞች ኤርትራውያንና ሶማሊያዎች ሲሆኑ ሊቢያ ውስጥ በአስከፊ ሁኔታ የነበሩ መሆናቸውን ኤስኦኤስ ሜዲትራኒያን ገልጿል።
የቱርክ ፕሬዚዳንት ረጀብ ታይብ ኤርዶዋን ዛሬ የዩናይትድ ስቴትስ ኤሌክትሮኒክስ እቃዎች መግዛቷን ለማቆም ዝተዋል። አሜሪካ በቱርክ ላይ ኢላማ ያደረገ የኢኮኖሚ ጦርነት እያካሄደች ነው ማለታቸውንም አሰምተዋል።
በመጨረሻም አንድ ባለመኪና ዛሬ በብሪታንያው የምክር ቤት ህንጻ ውጪ ካለው መሰናክል ጋር ከመጋጨቱ በፊት በመንገደኞችና ብስክሌት ይነዱ በነበሩ ሰዎች ላይ በመውጣቱ በአሸባሪነት ተጠርጥሮ በለንደን ፖሊሶች ተይዟል። በሶስት ሰዎች ላይ ጉዳት አድርሷል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ሁኑ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ቀዳሚ ዘገባችን ወደ አዳማ ከተማ ይሆናል የሚወስደን። በአዳማ ከተማ ከሶማሌ ክልል ተፈናቅለው በመጡ ሰዎችና በከተማዋ ነዋሪዎች መካከል በተፈጠረ ግጭት የአንድ ሰው ሕይወት ሲያልፍ ሌሎች ወደ 30 የሚሆኑ መቁሰላቸውን የከተማዋ የጸጥታ ኃላፊዎች አስታውቋል። ሙክታር ጀማል ሙሉ ዘገባውን ይዟል።
በትላንትና ዕለት ከሶማሌ ክልል ተፈናቅለው በአዳማ ከተማ በሰፈሩ ሰፋሪዎችና በአካባቢው በሚኖሩ ነዋሪዎች መካከል በተፈጠረ ግጭት አንድ ሰው ሞቶ ወደ 30 የሚጠጋ መቁሰሉን የከተማው ፖሊስ አረጋግጧል። ግጭቱ በአካባቢው በነበረው የድንጋይ ቁፋሮ የሚሰራበት ካባ የሚባለው ስራ ላይ ሁለቱ ወገኖች ባለመግባባታቸው ይገባኛልና በአካባቢው ካባው ያደርሳል ተብሎ በነዋሪዎቹ ሲቀርብ በነበረ ተጽዕኖ መሃል ባለመግባባት በመፈጠሩ መሆኑን ነው የሚያነሱት።
ምክንያቱ በዚህ በካባ ነው። እሺ። ካባው የኛ ነው። ማንም ሰፋሪዎች። እሺ። ነዋሪዎች ደግሞ ተደራጅተው ይሰራሉ። እዚህ ሀገር ተወላጅ ልጅ ማለት ነው። የኛ ነው።
በዚህ ባጋጠመ ግጭት ከሞተው አንድ ሰውና ጉዳት ከደረሰባቸው ሰዎች በተጨማሪ የተፈናቃዮቹ አምስት ቤት በእሳት ወድሟል። የግጭቱንና የውድመቱን ምክንያት የአዳማ ከተማ ፖሊስ መምሪያ አዛዥ ኮማንደር ደረጀ ሙለታ ለአሜሪካ ሬዲዮ ድምጽ ገልጸዋል።
ከሁለት ቀን በፊት አርብ ዕለት እዚህ ጋር በማይክሮ ተደራጅተው ድንጋይ የሚያወጡ ወጣቶች አሉ። ከከተማ ድንጋይ እያወጡ ለከተማ የሚያቀርቡ ማለት ነው። ተፈናቃይ ወጣቶች ደግሞ ይሄ ድንጋይ በወጣ ጊዜ ጎርፍ ይወስድናል፣ ጉዳም እሰረናል፣ እኛ መስራት አለብን በሚል እርስ በርስ ሲጋጩ አርብ ዕለት መጥቶ የሚመለከተው አካል ነገሩ እንዲፈታና በውይይት ይፈታል በሚል አስቀምጦ ቅዳሜና እሁድን ካደሩ በኋላ ሰኞ ዕለት ትላንትና ውይይቱን ሳይጠብቁ ከሁለቱም ወገን ያው ወጣቶች በመሆናቸው ኢሞሽናል በሆነ መልኩ ገብተው ሰራለው አሰራም ሰራለው አሰራም በሚል መነጋገር ውስጥ ድንጋይ መወራወር ጀመሩ። በድንጋይ መወራወር ውስጥ እንግዲህ ያው የተጎዱ ሰዎች አሉ። ወደ 30 የሚሆኑ ሰዎች በድንጋይ የተመቱ ሰዎች አሉ። ከውስጡ አንድ ሰው ሞቷል። ይጣራበት ያለን በነገር
በግጭቱ ምክንያት የሞተው ሰው በዛሬው ዕለት በአዳማ ከተማ የቀብር ስነ ስርዓቱ የተፈጸመ። በግጭቱ ከቆሰሉት ሴቶችም የሚገኙበት ሲሆን አራቱ ወንዶች ግን በጽኑ መቁሰላቸውን ነው የአዳማ ሆስፒታል የሚገልጸው። የአዳማ ሆስፒታልና ሜዲካል ኮሌጅ ፕሮቮስት ዶክተር ስለሺ ጋሮማም ይህን ነግረውናል።
በአጠቃላይ ግን እስካሁን ድረስ እኔ ካለ ባለኝ መረጃ 29 ሰዎች መጥቶ እንደታከሙ ነው። ግን አሁንም ያው ሰዎች እየተጨመሩበት ይገኛል። 22 ወንዶች እና 7 ሴቶች ናቸው። ከዚህ ውስጥ አንድ ወንድ ደግሞ እየቱ አልፎ ነው እዚህ የደረሰው ማለት ነው። ከ29 ውስጥ አራቶቹ እንደውም በጠና ጉዳት የደረሰባቸው ሰዎች ናቸው። ጭንቅላታቸው ላይ በገጀራ በዱላ የተመቱት ናቸው።
ይህ ግጭት የበለጠ ሆኖ እንዲባባስ ያደረገው ከግጭቱ ምክንያት የተለየ ስምና አጀንዳ ተሰጥቶት ስለነበረ መሆኑንም ነው ፖሊስ የሚናገረው። ቤተ ክርስቲያን ስለመቃጠሉና የእምነት ግጭት እንደነበረ ተደርጎ የተወራው የበለጠ ሆኖ ግጭቱን አባብሶ ጉዳቱንም ማስፋቱንም ፖሊስ ገልጿል። ከሁለቱም ወገን ያነጋገርናቸው የማህበረሰቡ አካላት ግን ምንም አይነት የእምነት ችግር እንዳልነበረም ተናግረዋል።
እስካሁን መነሻው ይሄ ነው። ሌላ ነገር የለም።
እምነት ጋር የተገናኘ የተቃጠለ ቤተክርስቲያን አለ?
የለም። ቤተክርስቲያን የተቃጠለ እስካሁን ሰላም ነው። በቤተክርስቲያን ጉዳይ
አሁን ሌላ ቦታ ተቃጥሏል የሚል ነው የሚወራው?
የለም፣ የለም፣ የለም።
ውሸት ነው፣ ውሸት ነው። እዚህ አካባቢ ነህ አንተ?
እዚህ አካባቢ ነኝ። ያው
ከቤተክርስቲያኑ ምን ያህል ይርቃል ቤት?
100 ሜትር እኮ ነው የሆነው። እዚህ ጨረቃ ቤት ነን እኛ።
እሺ። እና አሁን እስኪ ቤተክርስቲያኑ ምንድን ነው የሚባለው? ስለ ሁኔታው ንገረኝ።
አቦ ቤተክርስቲያን ይባላል። ይሄው የምታየው ቤተክርስቲያን ነው። የለም፣ 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 የለም። የተቃጠለም ነገር የለም። ነገሩ መነሻው ይሄው መንገዱ።
እንደ ፖሊስ ገለጻ ይህንን የእምነት አጀንዳና ስም መጠቀም የበለጠውኑ ግጭቶችን ለማባባስ አገሪቷ እንዳትረጋጋ የሚፈልጉ አካላት የሚጠቀሙበት አጀንዳ መሆኑንም ገልጸዋል። ይህም በተመለከተ ምንም አይነት የእምነት ግጭትና የእምነት ተቋም ላይ የተደረገ ጥቃት አለመኖሩን ኮማንደር ደረጀ ለአሜሪካ ሬዲዮ ድምፅ አረጋግጠዋል።
ከቤተክርስቲያን ጋር በተያያዘ፣ ከመስጊድ ጋር በተያያዘ፣ ከሃይማኖት ጋር የተያያዘ ነገር አንድም አንድም ነገር የለም።
እኔም በአካባቢው ላይ ምልከታ አድርጌ አቦይ ቤተክርስቲያን መደበኛ የእምነትና የቅዳሴ ስነ ስርዓቷን እያደረገች መሆኑን የታዘብኩ ሲሆን ወደ ውስጥ ዘልቄ ከቤተክርስቲያኒቷ ካህናት ተጨማሪ መረጃ ለመጠየቅ ሙከራ ባረግም በአካባቢው ተደራጅተው ከበውት የነበሩ ወጣቶች በወከባ እንዳልገባ ስላደረጉኝ ልመለስ ችያለሁ። ከርቀት በቀረጽኩት በመቅረጸ ድምፄ ግን ይህንን መቅረጽ ችያለሁ። በከባድን ጋይ ስራ ላይ አለመስማማት ተፈጥሮ ሁለቱ አካላት መሃል ውይይትና ድርድር ሲደረግ የነበረ ከተማ አስተዳደሩም ጭምር ሲያነጋግራቸውና ሲመክር መቆየቱን የገለጹት የአዳማ ከተማ ከንቲባ አቶ መስፈን አሰፋ ይህ ውይይት እንዳይሳካ የፈለጉና የበለጠውኑ የእምነት ይዘት እንዲይዝ ፈልገው ሲንቀሳቀሱ የነበሩ አካላት ለዚህ ጉዳትና ችግር ምክንያት መሆናቸውን ነው የሚናገሩት። የኛ ማህበረሰብ ይህንንም በመገንዘብ ነገር ቀስቃሾች የሚያመጡልንን አጀንዳ ባለመቀበል ለሰላም እንተባበር ሲሉ መልእክታቸውን አስተላልፈዋል።
ከሃይማኖት ጋራ ነገሮችን ማያያዝ ያልተቃጠለም ቤተክርስቲያን ተቃጠለ የማለት የተለያዩ ችግሮች ደርሷል ሰው አልቋል ብሎ በጣም በሰፊው እንትን በማድረግ ብዙ ነገሮች እንድነሱ ህዝቡ በደንብ ጋጭ እያደረጉ ያሉ አካሎች አሉ። እነዚህ አካሎች እጃቸው መሰብሰብ አለባቸው። ሁለተኛ ህብረተሰቡ ይሄንን አጋልጦ መስጠት አለበት። ለመስጠትም ዝግጁ እንደሆነ ቃል እየገባልን ያለበት ሁኔታ ነው ያለው።
የተፈጠረውን አለመግባባት በኃይል ለመፍታትና አደጋውን ለማድረስ ሲንቀሳቀሱ የነበሩ ሰዎች ላይ ምርመራ እየተደረገ መሆኑን የገለጸው ፖሊስ ይሄንን በቅርብ ለህዝቡ ለማሳወቅ ቡድን አቋቁሞ እየተንቀሳቀሰ መሆኑንም የአዳማ ከተማ ፖሊስ መምሪያ አዛዥ ኮማንደር ደረጀ ሙለታ ለአሜሪካ ድምጽ ሬዲዮ ገልጸዋል።
ተወሰኑ ሰው ወጣቶችን እስከ 10 የሚሆኑ እነሱንም ዛሬ ነው ያዝናቸው። አጣርተን በኋላ መፍትሄ መንሰጠው ይሆናል። ቀጣይ ግን የምርመራ ቡድን አቋቁመናል። የምርመራ ቡድን መነሻው እነት እቺና ቶይስ ሌላ ነው። ለምን ወጣቱ የሚጋጨው? አንድ ህዝብ ነው። አንድ ህዝብ እንዴት በእርስ በርሱ ይጋጫል በሚል ስሜት የሚያነሳሱ አካሎች ካሉ ምርመራችንን አጠናክረን ለህግ መናገር መሆናችን ነው።
ለአሜሪካ ሬዲዮ ድምጽ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዳማ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ትግራይ ክልል ውስጥ መሆኒ ከተማ ላይ አንድ ድልድይ ስር ተቀጣጣይ ፈንጂ እንደተገኘ የራያና አዘቦ የህዝብ ግንኙነት ኃላፊ ተናግረዋል። አቶ ሀየሎም ረዳይ እንደገለጹት ፈንጂው የተገኘው በወጣቶች ትብብር ነው። የትግራዩ ዘጋቢያችን አለም ፍስሐ ዝርዝሩን ይዟል።
በራያ አዘቦ ወረዳ ትናንት ነሐሴ 7 2010 ዓ.ም ከሰዓት በኋላ ወጣቶች ትብብር ተቀጣጣይ ፈንጅ በድልድይ ተደብቆ እንደተገኘ የወረዳ ላይ የአዘቦ የህዝብ ግንኙነት ጽሕፈት ቤት ኃላፊ አቶ ሀይሎም ረዳይ በስልክ ገልጸዋል። አቶ ሀይሎም ረዳይ ተገኘ የተባለውን ተቀጣጣይ ፈንጅ መጠኑንና ክብደቱን እንዲህ ይገልጹታል።
ሰዓት 11 እስከ 12 ዘሎ ያው መናሰይ ድልድይ ሰለስተ ካርቶን ተቀጣጣል ፈንጅ
ትናንት ከአስር ሰዓት እስከ 12 ሰዓት አካባቢ ወጣቶች በድልድይ ውስጥ 3 ካርቶን ተቀጣጣይ ፈንጅ አግኝተዋል። ክብደቱ 75 ኪሎ ግራም ነው። በቁጥር ደግሞ 425 ነው ብዛቱ። ወጣቶች ያገኙትን ተቀጣጣይ ፈንጅ ለወረዳው ጸጥታ ኃይል ጠቁመዋል። የወረዳው ጸጥታ ኃይል የተገኘውን ካርቶን ፈንጅ መሆኑን አረጋግጠዋል። በዚህ መሰረት በቁጥር ስር ውለዋል።
ያውቶም መናሰይ ረሂቦም ወዲያው ጸጥታ ኃይል አበረዳሂቦም ጸጥታ ኃይል
እንደ የራያ አዘቦ ወረዳ ጽሕፈት ቤት ኃላፊ አቶ ሀይሎም ረዳኢ አገላለጽ የአካባቢያችን ኬላዎች በቀላሉ ለማለፍ ስለማይቻል ቀኑን ሙሉ በድልድዩ ደብቀው በሌሊት ወደ መቀሌ ለመግባት የታቀደው ፈንጅ ነው ቁጥጥር ስር ላይ የዋለው። ተቀጣጣይ ፈንጅ በራያ አዘቦ ወረዳ ከመሆኒ ከተማ ወጣ ብሎ ግራው ተሐጎስ በተባለ ቦታ መገኘቱን አቶ ሀይሎም ገልጸዋል። በዚህ አጋጣሚ ፈንጂው በቁጥጥር ስር እንዲውል ወጣቶች ላበረከቱት አስተዋጽኦ በማድነቅ ለህብረተሰቡ እንዲህ ብለዋል።
እዚህ ትኩረት ህብረተሰብን ትመንሰይን ዝረኸቦ ነገር ብንቃባን ዘይተሓልታት ሓባቢሩ ክሰርሕ እዩ ሓበሬታ ንስልተና ማለት
ሁሉም የህብረተሰብ ክፍልና ወጣቶች ያገኙትን ነገር በጥንቃቄ በመከታተል ከጸጥታ ኃይሎች ጋር ተባብረው እንዲሰሩ ነው የምናሳስበው። አቶ ሀየሎም ተቀጣይ ፈንጅ ወደ አካባቢው ያመጡት ግለሰቦች ግን በቁጥጥር ስር አልዋሉም ሲሉ ጨምረው ገልጠዋል። አለም ፍስሐ ከመቀለ።
አለምን ለዘገባው እናመሰግናለን። ወደ ምስራቅ ሀረርጌ ይሆናል የምናልፈው። በኦሮሚያ ክልል ምስራቅ ሀረርጌ ዞን መዩ ሙሉቄ ወረዳ በታጠቁ ኃይሎች ባለፈው እሁድ በሰላማዊ ዜጎች ላይ በፈጸሙት ጥቃት 21 ሰዎች ሲገደሉ ሌሎች 20 ሰዎች ቆስለዋል ሲል የምስራቅ ሀረርጌ ዞን የኮሚኒኬሽንስ ጉዳዮች ጽህፈት ቤት ገልጸዋል። የዞኑ የኮሚኒኬሽንስ ጽህፈት ቤት ኃላፊ ምስኪ መሐመድ ለኢቢሲ እንደገለጹት ጥቃቱን የፈጸሙት የሶማሌ ክልል ልዩ ኃይሎች ናቸው ብለዋል። በጥቃቱ ስጋት ምክንያት በርካታ ሰዎች ከየአካባቢው መሰደዳቸውንም ኃላፊዋ ተናግረዋል። ሙክታር ጀማል ትናንት ከአካባቢው ያደረሰን ዘገባ ዝርዝሩን ይዟል።
ጅጅጋና አካባቢዋ ሰላም ማጣትን ተከትሎ የሶማሌ ክልል የሚያዋስ የምስራቅ ሐረርጌ ወረዳዎች በልዩ ፖሊስ ከፍተኛ ጥቃት ግድያና ወከባ እየተካሄደብን ነው ሲሉ ቅሬታ እያቀረቡ ይገኛሉ። የአሜሪካ ራዲዮ ያናገራቸው የአካባቢው ነዋሪዎች በተለይ ከትላንት ጠዋት ጀምሮ በከፍተኛ መሳሪያ የታገዘና በመኪና የሚንቀሳቀሱ ታጣቂዎች ሮጌና አካባቢዋን በመግባት ቢያንስ ይህ መረጃ እስከተጠናከረበት ጊዜ ከ35 በላይ ሰዎችን መግደላቸውን ተናግረዋል።
ትላንትናው የተከሰተ ሁኔታ የዘር ማጥፋት መጨፍጨፍ በልዩ ኃይል እየተካሄደ ያለው ጦርነት ነው የተከፈተው። አሁን ከትላንትና ሮጌ በሚባል ወረዳ ዞን ላይ ነው ጦርነቱ የተከፈተው። አንድ ላይ በቃ ምንም ጦር መሳሪያ የሌለው ህዝቦች፣ አርብቶ አደር ህዝቦች ላይ ነው የተከፈተው። ህፃን፣ ወጣት፣ ትልቅ ሽማግሌ፣ ሴቶች ያካተተ ጦርነት ነው የተከፈተው።
በድንበር ማስፋፋት ስም ክልሉ ማወክ የሚፈልጉና የአካባቢውን ሰላም የማይፈልጉ የታጠቁ ቡድኖች በተመሳሳይ ሁኔታ አካባቢው ላይ እየገቡ ጥቃት እያደረሱ መሆኑን ማስረጃዎችን አጠናክረናል ነው የሚሉት። ሟቾችን በተመለከተ በተለያየ እድሜና ጾታ የሚገኙ ሰዎች በዚህ ጥቃት መሞታቸውንም ነው የምስራቅ ሐረርጌ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ ወይዘሮ ምስኪ መሐመድ የሚናገሩት።
የታጠቀው ኃይል ደግሞ ድንበር አካባቢ መጥቶ እንቅስቃሴ ጀምሮ ከባድ እቃም ጭነው ሴትና 23 ወንድ ቶታሉ ደግሞ 33 ህይወታችን እንዳለፈ እና አሁንም እየጨመረ እያዘ ነው። ወደ 37 መድረሱን ነው አሁን ኢንፎርሜሽን ያዘን። በንጹህ ዜጋ ላይ ነው ጥቃት ማድረስ የያዙት። የእነሱ አላማ የድንበር ጉዳይ ሳይሆን የመሬት ማስፋፋትን አላማ የያዘ ነው። ምክንያቱም በድንበር ላይ አይደለም እነዚህ ሰዎች የሞቱት በጥያቸው፣ በቤታቸው፣ በአካባቢያቸው ነው ህይወታቸው የያዘፉት ንጹሃን ዜጋ።
የኦሮሚያ ክልል ጸጥታና አስተዳደር ቢሮ በበኩሉ ይህንን ጉዳይ ለማስቆም ከማህበረሰቡ ጋር ከፍተኛ ውይይት ብናደርግም ሰላም የማይፈልጉ ሰዎች በቀጣይነት አሁንም አካባቢውን ማወቅ ቀጥለዋል እያለ ነው። በተለይ የድንበር ጉዳይና በሁለቱ ክልሎች መሀል የተነሳው ዝግብ ፌዴራል መንግስት የሚያረጋጋውና የሚመለከተው ስለሆነ በመሀላችን መከላከያ በመስፈሩ ወደዛም ባለመሄድ እኛ ብንቆጠብም ድንበራችን ድረስ እየመጡ ዜጎቻችን ላይ ጥቃት እያደረሱ ነው የሚለው የቢሮ የኮሚኒኬሽን ጉዳዮች ኃላፊ አቶ ባይሳ ኩማ እንደተናገሩት ይህን ህገወጥነት ለመከላከል ከህዝቡ ጋር አሁንም ቢሆን በውይይት እስከ መጨረሻው እንቀጥላለን ብለዋል።
በአካባቢው ላይ ከክልሉ አቅም በላይ የሚሆኑት ደግሞ በሁለት ክልሎች መሀል እነዚህ ኃይሎች ችግር በሚፈጥሩበት ጊዜ የፌዴራል ኃይሉና የመከላከያ ኃይሉ ነው መግባት ያለበት። የመከላከያ ኃይላችንም እየገባ እነዚህን ችግሮች ለመቅረፍ በሚንቀሳቀስበት ጊዜ በደፈጣ ኃይሉ በማይደርስበት መከላከያ በሌለበት አካባቢ በደፈጣ እየገቡ ጥቃት እያደረሱ የመመለስ መከላከያ ኃይሉ የሌለበትን አካባቢ እየመረጡ ደግሞ ህዝቡን የማደናበር፣ የማደናገጥ፣ ሞት፣ ዘረፋና የንብረት ማውደም እርምጃ ሲወስዱ እንደነበረ ይታወቃል። የዚህ ሁሉ መፍትሄ እንግዲህ የመጀመሪያው ህዝባችንን ማስተባበር ነው። ህዝባችን ክንዱን አንድ እንዲያደርግ ነው። ከአንድነቱ ፈጽሞ እንዳይነቃነቅ ማድረግና ይሄ ኃይል እስከ መጨረሻው ራሱ ደቱ እንዲጠፋ እንዲከስም ለማድረግ ነው እየተሰራ ያለው። ስለዚህ የጸጥታ ኃይላችን የመከላከያ ኃይሉና ህዝቡ ከዚህ በኋላ እነዚህን ኃይሎች አጋልጠው ወደ መስጠት የሚያመራበት ሁኔታ ይፈጠራል ብዬ አስባለሁ።
በተለይ ሰሞኑን እየተከናወነ ባለው ግጭትና ይደርስብናል በሚሉት ጥቃትን በተመለከተ መከላከያ እያለ ጥቃቱ እየደረሰብን ነው እያሉ ነው የምስራቅ ሐረርጌ ነዋሪዎች ቅሬታቸውን የሚያሰሙት። ይህም በተመለከተ በመከላከያ ሚኒስቴር የደቡብ ምስራቅ እዝ ኢንዶክትሪኔሽን ዳይሬክቶሬት ዳይሬክተር ኮሎኔል ተክላይ ገብረ እግዚአብሔርን አነጋግረናቸዋል። እሳቸውም ለአሜሪካ ሬዲዮ በሰጡት ምላሽ ችግሩ እየተከሰተ ያለው ከሁለቱም በኩል ስሞታ እየቀረበ መሆኑን ነው የሚናገሩት። በሰራዊቱ በኩል ሆን ብሎ ይህ ክፍተት እንዲፈጠር የሚደረግ ከሆነ ግን ተጠንቶ ለህዝቡ ይፋ ይደረጋል ብለዋል።
በምስራቅ ሐረርጌ ዙሪያ ያጋጠመው ግጭት ለቢጋት እና መጋላ አደይ ሮጌ የሚባሉት ሶስት ቀበሌዎች ናቸው ግጭት ያጋጠመው፣ መንደሮቹ ማለት ነው። ሰራዊታችን ያለው እንኩሩሩ የሚባል ነው። ስለዚህ ለቢጋድ የሚባል ግጭት ሲያጋጥም ተኩስ ሲሰማ ወታደሩ ሞሉ ሰንዳሚ ሶማሌ ክልል ያሉት ግጭቶቹ መነሻ በማድረግ ተሽከርካሪዎቹ በሙሉ ሰራዊት ይዞ ወደዚህ ስለመጡ በእግሩ ነው የተንቀሳቀሰው። ወደ ለቢጋድ በእግሩ በሚሄድበት ጊዜ እንደገና መጋላ አደይ ተኩስ ተከፈተ። ሮጌ እንደገና ተኩስ ተጀመረ፣ የመጋላ አደይ ጋብ ብሎ ማለት ነው። ስለዚህ ሰራዊቱ ወደ እነዚህ ሲሽከረከር ነው የነበረው። ሮጌ ከገባ በኋላ እንዳልከው ቸዋል ያገኛቸው አስከሬኖች አሉ። በእርግጥ በደንብ ቆጥራቸው አረጋግጣችሁ ቁስለኛውም ወደ ሕክምና የሄደውም የተገደለውም ኮሚቴ አቋቁማቸው አጣርታችሁ ንገሩን ብለናቸዋል። በሶማሌ ክልልም የደረሰን ክስ ምንድን ነው? ለቢጋድ ተኩስ ሲደረግ መከላከያ አልደረሰልንም፣ እንዲያም ሮጌ ተኩስ ሲደረግ ነው ቶሎ ወደ ኦሮሚያ የደረሰው። ስለዚህ ለምንድን ነው ወደ ለቢጋድና መጋላ አደ ያልደረሰልን ኦሮሚያ ታጣቂዎች ስንገደል የሚለው በዛም ክስ አለ። ኦሮሚያ እንደገና ዜጎቻችን መከላከያ ያለ ብለን ተገድለዋል የሚል አለ። ስለዚህ ክሶቹ ሁለቱም ናቸው እየከሰሱም ያሉት፣ አንድ ወገን አይደለም።
በሶማሌ ክልል ደርሷል ለተባለው ጉዳትና መጠን ለማጣራት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ለተጠናከረ ዘገባ ሙክታር ጀማል ነኝ ከሻሸመኔ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደሚቀጥለው ዘገባችን ደግሞ እናልፋለን። በሪዮ ኦሎምፒክ የማራቶን ውድድር የብር ሜዳሊያ ተሸላሚና የኢትዮጵያን የሰብአዊ መብት ጥሰቶች ለዓለም በእጆቹን በማጠላለፍ በምልክት ያሳየው አትሌት ፈይሳ ሌሊሳ ወደ ሀገሩ በሚቀጥሉት ጥቂት ሳምንታት ቤተሰቡን ይዞ እንደሚመለስ ተናገረ። የኢትዮጵያ ኦሎምፒክ ኮሚቴና አትሌቲክ ፌዴሬሽን አትሌት ፈይሳ ሌሊሳ ወደ ሀገሩ እንዲመለስ በዛሬው ዕለት ጥሪ ያቀረቡ ሲሆን ለደህንነቱ በመስጋት በሰሜን አሜሪካ ከቤተሰቡ ጋር የሚኖረው ሯጭ የጀግና አቀባበል እንደሚያደርጉለትም ተገልጿል። ባልደረባችን ትዕግስት ገሜ ከአሪዞና ፈይሳን አነጋግረዋለች። ሀገሩ ገብቶ ለቶኪዮ ኦሎምፒክ መዘጋጀት እንደሚፈልግ ነው የተናገረው። ወደ ዘገባው እንለፍ።
መግለጫ ዛሬ አይቼ ነበረ። ይሄም ደስ ብሎኛል በማለቴ ማለት ነው።
እንግዲህ ለአድናቂዎች በአትሌቲክስም ደግሞ በሰብአዊ መብቱ በኩልም በሰራው ስራ እና በወሰንከው ውሳኔ ሲደግፉ ለነበረው ህብረተሰብ መቼ ነው የምትመለሰው? መቼ ለመሄድ አስበሃል? ይሄን ጥሪስ ተቀብለሃል ወይ?
ያ ጥሪውን ተቀብያለሁ። እነሱ ባልነገሩኝም እኔ ደስ ብሎኛል። እኔ መጀመሪያም ወደ ሀገሬ መመለስ እንትን ፍላጎት ስለነበረኝ እኔ መለሳለሁ። ቅርብ ጊዜ ሳምንት ወይ ሁለት ሳምንት ባልሞላ ውስጥ ስላለ
ሁለቱ ልጆችና ባለቤትም እዚህ መጥተው ከአንተ ጋር ነው የሚኖሩት። ይዘሃቸው የመሄድ ሀሳብ አለ ወይንስ ጠቅልለህ እየገባህ ነው ወደ ሀገር ቤት?
አዎ፣ ከእነሱ ጋር ነው መሄድ የምፈልገው።
እንግዲህ ከተመለስክ በኋላ የቶኪዮ ኦሎምፒክም እየተቃረበ ነው። የዓለም አቀፍ የተለያዩ ውድድሮች ይኖራሉ። በአትሌቲክሱ ላይ ብቻ ነው ማተኮር የምትፈልገው ወይንስ በሌሎች ይሄ አሁን በማህበራዊው ስራ ውስጥ የምትሰራቸውን ስራዎች ትቀጥላለህ?
እኔ እስካሁን ያለኝን ሙያ እንትን አትሌቲክስ ብቻ ነው። በሱ ጠንክሬ ሰርቼ ወደ ቀድሞ ብቃቴ መመለስ እፈልጋለሁ። እስካሁን ምንም ሌላ አላማ የለኝም። እኔ ወደፊትም ቢሆን በዚህ ሙያ ትንሽ ስልጠና ወስጄ መቀጠል እፈልጋለሁ እንጂ ወደ ሌላ የሚገባበት እንትን የለኝም። ግን እንደ በፊቱ ያየሁት የህዝቤም ሆነ እዛ እንደ በፊቱ ጮቆና አንዳንድ ህዝባችን ላይ የሚደርስ ከሆነ እንደዛ ይቀጥላለሁ ማለት ነው።
መጨረሻ ላይ እንግዲህ ብዙ አድናቂዎች አሉ በሶሻል ሚዲያ፣ ለምሳሌ በፌስቡክ ላይ ብዙ ሰዎች አንተ የምትጽፈውን ነገር ያሰራጫሉ፣ ይመለከታሉ። ተሰሚነት አለ ከሪዮ ኦሎምፒክ ወዲህ ማለት ነው። ፌስቡክ ለምሳሌ መልእክት ታስተላልፋለህ፣ ወጣቶቹ እንዲረጋጉ ለመብታቸው እንዲታገሉ የምታስተላልፋቸው መልእክቶች አሉ አይደለም? እሱን ትቀጥልበታለህ? እንዴት ይሄንን ታዋቂነትና ተሰሚነትህን የመጠቀም ሐሳብ እዛ ስትመለስ?
እኔ በዛን ሰዓት አንዳንድ ነገሮች ከወቅቶቹ ጋር የሆነ ነገር የሚነሳ ወይም ደግሞ የሚመጣ እንትኖች ስለነበሩ እኔ በውስጤ ያሰበ ነገር ነው የሚጽፈው ወይም ደግሞ ችሎታ ኖሮኝ ሳይሆን የሆነ ውስጤ ያሰብኩ ነገር ፖስት ስለሚያደርግ በዛን ሰዓት ያው ህዝቡም እንደዛ ወዙ ብዙ ነገር ሼር ያደርጋል። እንደዛ ነገር የሚችል ወይም ደግሞ የመሰለኝን ስለምለቅ አንዳንድ ጊዜ ደስ ካላቸው እንደዛ ነው እንጂ እኔ ብዙ ነገር አክቲቪስት ሆኜ ሰውን ወይም ደግሞ ምክር የሚሰጥ ሰው አይደለም። አንዳንድ ነገሮች የመሰለኝ አንዳንድ ጊዜ ፖስት ስለሚያደርግ ደስ ካላቸው ያደረጉም ብዙም አይከፋኝም ማለት ነው። እኔ መልእክት የለኝም። ብዙ ጊዜ እኔ ምስጋና ነው የሚያቀርበው ለዚህ አጥንታቸውን ደማቸውን አጥንታቸውን ከልክሶ ደማቸውን አፍሶ በዚህ ደረጃ ያበቁን ዜጎቻችን ሁሉ እዚህ ትግል ላይ የተሳተፉ ወጣቶች፣ አዛውንቶች እነሱን ማመስገን እፈልጋለሁ። መጀመሪያ ለዚህ ደረጃ ስላበቁን ስላበቃችሁን አመሰግናለሁ ማለት እፈልጋለሁ ማለት ነው።
እሺ እንግዲህ አትሌት ፈይሳል ኤልሳ በጣም እናመሰግናለን። እንግዲህ ወደፊት ደግሞ ኢትዮጵያ ስትመለስ መልሰን የምናገኝ ይሆናል። መልካም ጊዜ። ለጊዜ አመሰግናለሁ።
አመሰግናለሁ።
ሰኔ 16 ቀን 2010 ዓ.ም ምረት
ያደመጣችሁት ዘገባ የመለስካቸው ነበር። መግቢያውን ላንብብላችሁ። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ችሎት ምክትል ኮሚሽነር ግርማ ካሳና በሌሎች 10 የፖሊስ አባላት የዋስትና ጥያቄ ብይን ሰጠ። የፖሊስ አባላቱ ከ15,000 እስከ 6,000 ብር በሚበቃ ዋስትና ከእስር እንዲፈቱ ማዟል። መለስካቸው አመሃ ዝርዝሩን ይዟል።
ሰኔ 16 ቀን 2010 ዓ.ም በመስቀል አደባባይ ለአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፉን ለማሳየት በወጣው ሕዝብ ላይ ከተሰነዘረው የቦምብ ጥቃት ጋር በተያያዘ ተጠርጥረው በእስር የቆዩት የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር ግርማ ካሳን ጨምሮ 10 የፌዴራል ፖሊስ አባላት በዋስ እንዲፈቱ የፌዴራል መጀመሪያ ደረጃ ፍርድ ቤት ተረኛ ችሎት ብይን ሰጠ። በቸልተኝነት ምክንያት በስራቸው ላይ ጉድለት ፈጽመዋል በሚል ተጠርጥረው የነበሩት ምክትል ኮሚሽነር ግርማ ካሳና 10 ከኮማንደር እስከ ሳጅን ማዕረግ ያላቸው የፖሊስ አባላትን ፍርድ ቤቱ የገቢያቸውን መጠን በማገናዘብ የተለያየ ዋስትና አቅርበው ከእስር እንዲፈቱ ትእዛዝ ሰጥቷል። በዚሁ መሠረት ምክትል ኮሚሽነር ግርማ ካሳ ለ15,000 ብር የሚበቃ ዋስ አስይዘውን ከእስር እንዲፈቱ፣ እንዲሁም ሌሎቹ የፖሊስ አባላት ደግሞ ከ9,000 እስከ 6,000 ብር የሚበቃ ዋስ እያስያዙ እንዲፈቱ አዟል። ፖሊስ በእነዚህ ተጠርጣሪዎች ላይ በቂ ማስረጃ አሰባስቤያለሁ ብሎ ባመነበት ጊዜ ክስ ሊመሰረት እንደሚችልም ቀደም ሲል ገልጿል። ሰኔ 16 ቀን በተቃጣው ጥቃት በቀጥታ ተጠያቂ ናቸው በተባሉ ተጠርጣሪዎች ላይ አቃቤ ሕግ ክስ እንዲያዘጋጅ በፍርድ ቤቱ ትናንት ቀን ተቆርጦ እንደተሰጠው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዛሬ የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ሄኖክ
ፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ላኩልን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነውን የመስታወት አድራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ የመራው ሞክቢል ያበሮ ነው። እንደዚሁም ከታላቁ ሱሌ ታራዋሌ የተባለው ታላቁ ሰው
ሰላምታ እየሰጡ ነው። ሁለቱም
አብሮን አምሽተዋል። እናመሰግናለን።
እናመሰግናለን። መልካም ምሽት። በነገው ጉዞ እንገናኝ።
መልካም ምሽት።
ኩን ራዲዮ ሰገሌ አሜሪካ